የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ22 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ።
እስኪመለስ የቀጠለ ይመስላል።
እነኛ ምን ፍለጋው?
የስልጣንና የሀብትን ክፍፍል ወደ ጎን አድርጎ ለህልውና ትንቅንቅ የተገባበት ጊዜ ነው። ይሄ ግብግብ ተጀምሯል እና ካላወቅንበት ቶሎ በእንጭጩ መፍትሄ ልናገኝለት ካልቻልን እየቀጠለ ከሄደ የእያንዳንዳችንም ህልውና በጣም አስጊ ሁኔታ ላይ እየገባ ነው። መሰረታዊ ጉዳዮች ሳይወሰኑ ወደ ሁለተኛ ጉዳይ እንድንገባ የተዋሳብን ስሜትን ትኩረት እዛ ላይ እንዲሆን ነው። የሀገር ባለቤት ማይሆን የጋራና የግል ጉዳይ ምንነት፣ የጋራ ጉዳዩ እንዴት መከናወን እንደሚገባን፣ የግል ጉዳዮቻችን እንዴት ጠብቀን ማሳደግ እንደሚገባን፣ በእነዚህ ላይ ማን ይወቅ የሚለው መሰረታዊ ጉዳይ ነው። በአንድ ሀገር ውስጥ
ኢህአዴግ አሁን ይህን ነገር ለመፈጸም የሚያስችል ተክለሰውነት ያለው አገር አጠቃላይ ሁኔታ አንደኛ ገፊ ምክንያት ነው። ያው ያን ሁላችንም አንደኛ ለነዚህ ሰዎች ለባለስልጣኖቹ እንደ ዋንድበርግ ወይም ሞጫ ነገር እናገዳድላቸው ልናገር እኛም ደግሞ ለስና ኮንግሬስ ልናደርግ የምንችለበት ናግባ እንደኛ ማሰባል።
የአገር ጉዳይ ዛሬ የሚያነጋግራል።
እናም ስለሚያሳስቡን ጉዳዮች ሰዓቱ ከረፈደ በኋላ ሳይሆን ዛሬ
መነጋገር ለመነጋገር ያህል ብቻም ሳይሆን
ለመግባባትና አንዳች ጠቃሚ መላ ለመሻት
መንገዱ ተጀምሯል።
የዛሬውም የዚሁ አካል ነው።
የሁላችንም በሆነች ሀገር ለሁላችንም የሚበጁ የህይወት መላዎች የሚሉ ይመስላል የዛሬዎቹ የአገር ጉዳይ ባለተራዎች በወጋቸው።
የሰማችኋቸውም ተወያይ እንግዶቻችን ናቸው።
ዛሬም ተገቢ ቦታ በተያዘለት ውይይት ጠብቋቸው።
የአዲስ አበባው ሌላ የመጽሔት ወግ መስኮት ሲከፈት
ስለ ነፋስ
ምን አልከኝ? አዲሱ
ነፋስ አወዛውዞ ይጣለ ሹደኒ ይላል ንጉሴ። ዛሬ
አጣን እንድንል የሚጣራ ይመስላል።
እንዳይደርስብና ወይስ እንድንደርስበት
ለሁለቱም ይሆናል። አዲሱ እንዳለንበት ቦታ
እናም የፕሮግራም ቅምሻ ዝርዝሩን አስተዋውቁን ለጊዜው ገታ አድርገን ፈጠን ብለን ካለምንበት እንድንደርስ ይመስላል ነገር።
አሁን ሰላምታውን እናስቀድማለን።
ጤና ይስጥልን፣ እንደምን አመሻችሁ፣ እንደምን ሰነበታችሁ ክቡራንና ክቡራት።
ከሁድ ታሳስ 8 2010 ዓመተ ምህረት ዝግጅቶቻችን ጋር የፕሮግራም አቀናባሪያችንን ንጉሱ ታምሬን ይዘን አዘጋጅና አቅራቢዎች
አዲሱ አበበና
አሉላ ከበደ።
እሁድ ከሆነ እለቱ
የራዲዮ መስሄት ነው። ሰዓቱ
የሰዓቱን ያለም ዜና
እናስቀድም።
ጤና ይስጥልኝ፣ እንደምን አመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ሙስና አለ የሚለውን ስጋት ተከትሎ የዩናይትድ ስቴትስ ለጦር ኃይሎቻችን ለአብዛኛው ክፍል የምትሰጠውን እርዳታ ለአጭር ጊዜ እንድታቋርጥ መንግስታችን ጠይቋል ሲሉ የሶማሊያ ጠቅላይ ሚኒስትር ሐሰን አሊ ኸይር ተናገሩ። ግልጽነትና ተጠያቂነትን ለማሻሻል ነው ብለዋል። ኬር ሞቃዲሾ ውስጥ ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስን ሙስና ስጋት ውስጥ የከተቷት የቀድሞዎቹ የሀገራችን መንግስታት ናቸው ሲሉ ወንጅለዋል። ሶማሊያ በግልጽነት መርህ መተዳደር እንዳለባት መንግስታችን ስራውን ከጀመረበት ጊዜ አንስቶ ያመነበት ጉዳይ ነው ያሉት ጠቅላይ ሚኒስትሩ ይህንኑ ለማረጋገጥ እርዳታው መቋረጥ እንዳለበት የእኛም የዩናይትድ ስቴትስን መንግስት ተስማምተውበት ቆይተዋል ብለዋል። የደቡብ አፍሪካ ገዢው ፓርቲ ኤንሲ ተወካዮች የፓርቲውን ቀጣይ መሪ ለመምረጥ ታድመዋል። ምርጫው በሀገሪቱ የድህረ አፓርታይድ ታሪክ ወሳኝ ምዕራፍ እንደሚሆን ተገልጧል። በበርካታ የሙስና ቅሌት ክሶች የተነሳ ከፓርቲው መሪነት የሚሰናበቱትን ፕሬዚደንት ጄኮብ ዙማን ለመተካት 5000 አባላት ድምጽ ይሰጣሉ። የሀገሪቱ ምክትል ፕሬዚደንት ራማፖሳ እና የፓርቲው ጠንካራ አባል የሆኑትና ከፍተኛ የዲፕሎማሲ ተመክሮ ያላቸው ላሚኒ ዙማ ሊወዳደሩ በይፋ ቀርበዋል። በቀጣዩ ሳምንት የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ ኢየሩሳሌምን ሲጎበኙ በቁጣ የተቃውሞ ሰልፍ እንውጣ ሲል የፍልስጤሙ መሪ የመሐሙድ አባስ የፖለቲካ ፓርቲ ጥሪ አቀረበ። ፋታ ትናንት ባወጣው መግለጫ ምክትል ፕሬዚደንት ማይክ ፔንስ ረቡለት ሲገቡ ማለት ለጉብኝታቸው ሲገቡ ኢየሩሳሌምና ጥንታዊዋ ከተማ መግቢያዎች ላይ በቁጣ ለተቃውሞ እንውጣ ሲል ነው ጥሪ ያደረገው። ፕሬዚደንት ዶናልድ ትራምፕ ያደረጉትንም ውሳኔ እንቃወም ብለዋል። ይህ በዚህ እንዳለ ግብጽ በተባበሩት መንግስታት የኢየሩሳሌምን ህጋዊ ይዞታ የሚመለከት ማናቸውንም ውሳኔ ውድቅ የሚያደርግ ረቂቅ ውሳኔ በጸጥታ ምክር ቤቱ አባላት አሰራጭታለች። በቀጣዩ ሳምንት ድምጽ ይሰጥበታል ተብሎ ይጠበቃል። በመንግስታቱ ድርጅት የእስራኤል አምባሳደር ዳኒ ዳነን ግብጽ ያቀረበችውን ውሳኔ አውግዘዋል። ደቡብ ምዕራብ ፓኪስታን ኬታ ከተማ ውስጥ በከባዱ የታጠቁ አጥፍቶ ጠፊዎች ምዕመናን በበዙበት አንድ ቤተ ክርስቲያን ላይ ቦምብ አፈንድተው ቢያንስ 9 ሰው ገደሉ። በሀገሪቱ የህዳጣኑ የክርስትና እምነት ተከታዮች ቤተል ሜቶዲስት ቤተ ክርስቲያን ላይ ነው ጥቃቱ የደረሰው። ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ለጥቃቱ ኃላፊ ነኝ ብለዋል። የአውስትሬሊያ ባለስልጣናት አንድ የደቡብ ኮሪያ ተወላጅ በቁጥጥር ስር አውለን ለሰሜን ኮሪያ በኢኮኖሚ ጉዳዮች ሲሰልል ተገኝቷል በሚል ወንጀል ክስ መስርተናል ሲሉ አስታወቁ። የአውስትሬሊያ ዜግነት የወሰደው ቻን ሃን ቾይ ለበርካታ አመታት በኖረባት ሲድኒ ከተማ ውስጥ ትናንት ቅዳሜ መታሰሩን ነው ባለስልጣናቱ ያስታወቁት። ቾይ በገፍ አውዳሚ የጦር መሳሪያዎችን ጨምሮ በድብቅ በተንቀሳቀሰበት ተግባር ቢሳካለት ኖሮ ለሰሜን ኮሪያ በብዙ 10 ሚሊዮን ዶላሮች የሚቆጠር ገቢ ሊያስገኝ ይችል ነበር ተብሏል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
የግርግዳው ሰዓት የግርግዳው ሰዓት ከቆመ ቆይቷል። ጌት እንደሆነ እንጂ ግዜን ማብሰር ትቷል።
አይተነው ባናምነው እውነት የለበትም ዋሽቷል ያለው ማን ነው?
ጨልሞ እስኪ ነጋ ነክቶም እስኪ ጨልም
ሁለት ይልክ ነው።
ፍቅርና ጃዝ
ግጥምና ዜማ እንዲህ ካራራቀን ነይ ፍቅርን በጃዝ ለጋብዝሽ አንድ ቀን ያውም አርብ ማታ ልክ በለት ቀን በሰላሳ ዲናር ክርስቶስ ይስጠቀል በተተረተረው መልክ በጃዝ ልቀሽ መቅደሱ ጠብቂኝ ሰላሳ ብር ይዘሽ በዲናር ለሸኘው ለዚያ ለንጉሱ ሰላሳ ነው መግቢያው የቤተ መቅደሱ በጎለጎታ ላይ የመዋደድ ልዑል የመዋደድ ጌታ እርቃኑ ተሰጥቷል። እዚህ የፍቅር ፀሐይ በጃዝ ተሸፋፍኖ ኩልል ብሎ ወጥቷል። አቀንቃኝ በሌለው በዚህ በጃዝ ዓለም መሳሪያ ያልያዘ ሙዚቀኛ የለም። ጊታሩ ይጮሃል፣ ጊታር የያዘውን በልህ ጥርሱን ነክሷል። ከበሮ የያዘው ላቡ በላዩ ላይ እንደ ጉድ ይወርዳል፣ ልክ እንደ ጥሩ ሴት ስድስት አንጉድ ጥዷል። ሳክስፎን የያዘው አይኖቹን ጨፍኖ ትከሻውን ሰብቆ የለም ቅድም ሄዷል በትንፋሹ ደልቆ። ያውልሽ እዚያ ጋ ኪቦርዱን የያዘ አይኑን ግራና ቀኝ እያቅበጠበጠ አየሽ፣ እንደየተሰማው እንደየህመሙ ሁሉም የሚያወጣው ጃዝ ነው ድምር ስሙ። ግጥምና ዜማ እንዲህ ካራራቀን ነይ ፍቅርን በጃዝ ልጋብዝሽ አንድ ቀን።
ምጥን ግጥም ላፍ የምጥን እንዳንል
ሁለት ናቸውና የዛሬዎቹ የተመጠኑ ላፍ የሚጥሙ ማለት ሳይኖርብን አይቀርም። አዲሱ
ጥቂት ግጥም ላፍ የምጥም ነበር የሚባለው ድሮ። ለሁሉም የመጀመሪያዋ የግድግዳው ሰዓት የገጣሚ ዮናስ አብርሃም ነች።
ዮናስ ጸሐፊ ተውኔትና ደራሲም ጭምር ነው።
ሁለተኛዋ የወጣቷ ገጣሚ የምልኢቲ ክሪዮስ ናት።
ዮናስንና ምልኢቲን ለሳምንቱ ምርጦች ለግጥሞቻቸው እናመሰግናለን።
እና የምሽቱ ቀዳሚ ዜማ ዛይ ሆደም ሲን ስለ ውብ ዜማው ዜማው ውብ ይባላል
በተለይ እንደዚህ የምር ውብ ሲሆን
አዎ
ብዛይሁንና መሰግናለን አድማጮች ወደ ቀዳሚው ቅንብር ነው ምንሻገረው አንድ አመት ተኩል የዘለቀው ልዩ ቅንብራችን ያገር ጉዳይ ዛሬም በበግቢያ እንዳስተዋወቅ ነው ተገቢ ቦታ ተይዞለታል
የት ነው ያለነው
አረ ለመሆኑ ወዴት ሲያመራን ይሆን ስንል ጠይቀን
ሁነኛ መልስ ፍለጋው
ያሳስባሉና ያነጋግራሉ በተባሉና በአገር ጉዳይ ላይ የተለጣጠሩ ጭብጦች ዙሪያ የተያዘው ወግ ዛሬም ቀጥሏል
እናም ስለሚያሳስቡን ጉዳዮች ሰዓቱ ከረፈደ በኋላ ሳይሆን
መነጋገር ለመነጋገር ያህል ብቻም ሳይሆን
ለመግባባትና አንዳሽ ጠቃሚ መላ ለመሻት
አሁን እንደ ብዙዎቹ ተስፋ ንግግርና ውይይቱ ሲሻም ክርክርን ሊያክል ይችላል በየቦታው ተጀምሯል
በቅርቡ ሰማያዊ ፓርቲ አዲስ አበባ ላይ ያዘጋጀው ህዝባዊ የውይይት መድረክ ከዚህ የሚካተተው ነው አግኝተናል
ይህንንም መንሻ በማድረግ ሶስት እንግዶች ጋብዘናል
የሁላችንም በሆነች ሀገር ለሁላችንም የሚበጁ የህይወት መላዎች የሚሉ ይመስላል የዛሬዎቹ የሀገር ጉዳይ ባለተራዎች በወጋቸው
ምን ይደረግ ለሚለው ነገር እና የራሳችንን ሰውነት ተክለን ለንከሶች ጋራ ለመተባበር ለመነጋገር ከማንም ጋር ወያኔም ጋር ለመነጋገር ዝግጁ መሆን አለብን ይሄ ጎሰኛነት አንተ ምን ትሰና መባባል የትም አያደርሰንም ወደ ኋላ ነው የሚወስደን
ምንድነው ህዝቡ ልብ ውስጥ ያለው ምንድነው ሸማቹ ህብረተሰቡ ልብ ውስጥ ያለው አሁን ስለሰፊ ፖለቲካ እንዳበሩ ሁኔታ ይለያያል ግንዛቤውም ይለያያል አሁን ዋናው ነገር ህዝብ ምን ይያለ ነው ስለ ፖለቲካው ሳይሆን ስለ ኑሮ ምን ይያለ ነው ምንድነው እየወዳ ያለው ምንድነው እያሳሰበ ያለው ይሄንን አርቲኩሌት ማድረግ ከተቻለ ሌቨሬጅ መፍጠር ይቻላል
የሰማያዊ ፓርቲ ባዘጋጀው ህዝባዊ የውይይት መድረክ የመጀመሪያ ሳምንት ዝግጅት ከተሰሙ ድምጾች ተወሰኑትን በማስቀደም ነበር የጀመርነው አሁን በቀጥታ ወደ ውይይቱ እንገባለን እንግዶቻችን ፕሮፌሰር መስፍን ወልደ ማርያም አንጋፋ ምሁርና በኢትዮጵያ ጉዳዮች ላይ ለረጅም አመታት በመጻፍ በተለያዩ ጊዜያት በሚዘጋጁ መድረኮች ላይ በውይይት በመሳተፍና ሌሎችንም በማበረታታት ጭምር ይታወቃሉ በዚህ ያገር ጉዳይ ዝግጅታችን ካንድ አመት ተኩል በፊት ከጅማሬው ከተሳተፉ እንግዶቻችን አንዱ ነው። መልሰን አግኝተነውታል። አቶ ጌታነህ ባልቻ የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ፣ አቶ ተማማ አባቡልጉ ጠበቃና የህግ አማካሪ። እንግዶቻችሁንም ለጊዜያችሁ አመሰግናለሁ። መነሻ የሆነን ሰማያዊ ፓርቲ ሰሞኑን እያካሄደ ያለው ስነ ስርዓት ብዙዎችን ለማነጋገር የታሰበ እንደሆነ ነው የተረዳነው። እስኪ መንደርደሪያውን ከዝግጅቱ ምንነት እንነሳ። የዚህን ዝግጅት መሰረቱን ለምን እንደተዘጋጀ አቶ ጌታነህ እርሶ ቢያስረዱን ባጭሩ።
አመሰግናለሁ አቶ አሊማ። ይህ ዝግጅት ኢትዮጵያን ማለት አደጋት የሚለውን ሰማያዊ ፓርቲ ማዘጋጀት ዋነኝነት ያስፈለገው እንግዲህ እንደሚታወቀው አሁን ላይ በሀገሪቱ ውስጥ በተለያየ አካባቢ የተለያዩ ግጭቶች የተነሱ ሀገር ከየትኛው ድ በተለየ መልኩ ከፍተኛ ስጋት ላይ ነው የምትገኘው እና ይህ አሁን እየተከሰተ ያለውን ስጋት እያንዳንዱ ዜጋ የተማረውም በእድሜ አንጋፋውም የተለያዩ እንቅስቃሴ የሚሳተፍ ወጣቱም የህብረተሰብ ክፍል ምን እንደሆነ ተያርቶ በዚህ ኢትዮጵያን የመታደግ ካለችበት ሰላም ማጣት የጥብቅና ትርምስ ለመውጣት እንድችል እያንዳንዱ ሰው በነቃ ተሳትፎ ማድረግ እንድችል በማሰብ ነው እና የመጀመሪያውን ዝግጅታችን ባለፈው ሳምንት ታህሳስ 1 ጀምረናል። የሀገር ሽማግሌዎችና ምሁራን ይህንን ሰላምና መረጋጋት በሀገሪቱ ውስጥ ለማስፈን ምን አይነት ሚና ሊኖራቸው ይችላል በሚል በስመጀመሪያም ምክንያ ለተለያቁም ሌሎች የህብረተሰብ ክፍሎች በዛ አዳራሽ ላይ ተገኝቶ ውይይት አድርገዋል። አሁን ቀጣይ የሚሆነው ደግሞ እና የተለያዩ ሚና ማዘጋ ውስጥ የሚሳተፉ ሰዎች በተለይ ጎሳን መሰረት አድርጎ ኢትዮጵያ የተቋቋመው ፌዴራል አወቃቀር አንዱ ሰበብ ነው እና ለዚህ ትርምስ እሱንስ ምንድን ነው መልኩ እንዴት ማድረግ ይበላል የመያዝ እንዲቻል የሚቀጥሉት ፕሮግራሞች ላይ ደግሞ የሃይማኖት ተቋማት የሲቪክ ተቋማት እንዲሁ ሀገርን ለመታደግ ዜራ ላይ ሚናቸው ምን እንደሆነ ማህበረሰቡ ለማሳወቅ እነሱ የሮላቸውን በአግባቡ እንዲረዱ ለማስቻል እንዲቻል ኢኒሽቲቭን ወስዶ ሰማያዊ እንግዲህ የመጀመረው ይሄ ነው። በአጠቃላይ መልኩ ሀገርን ለመታደግ ሰላም ለማምጣት ሰማያዊ እንደ ፖለቲካ ተቋም እንዲሁም እንደ ሀገር ዜጋ ምስልት ለሚከሰተው ነገር ምን ለማድረግ ማስፈን እንችላለን የሚለው ላይ የፈረደ ማድረግ ነው ዝግጅት።
መልካም አቶ ጌታነህ አመሰግናለሁ። ፕሮፌሰር መስፍን ወልደ ማርያም፣ ይሄ ፕሮግራም ገና ከጀምሩ ከአንድ አመት ተኩል በፊት መሰል የውጥረት ሁኔታ በሰፈነበት ጊዜ ከውጥረቱና ከግጭቶቹ ባሻገር መመልከት የሚያስችሉ ሀሳቦችን እንዲፈነጥቁ ነበር የጋበዝኖት በጊዜው። ይሁን እንጂ ያ ሁኔታ ሂደት መለስ እያለ አሁንም በዚያው መሰል ውጥረት ውስጥ ነው አገር የምትገኘው። እንዲህ ለተራዘመ ጊዜ በውጥረት ውስጥ አገር መቆየቷ በራሱ ምን አይነት ዘላቂ ችግር ያስከትላል ይላሉ? ዘላቂ መፍትሄ ለማግኘት ሁነኛ መንገድ ወይም ሁነኛ ፍንጭ አለመታየቱ የሚያስከትለውን ጣጣን መርምር። ፕሮፌሰር መስፍን፣
የኢትዮጵያ ሕዝብ ትዕግስት አለው፣ በጣም ይታገሳል። ይህ አንዳንዶች እንደሚሉት እንደው ልዩ ስጦታ ነው ለሕዝቡ እንደላይ በአጠቃላይ የተሰጠ ይመስላል። አሁን ግን ያለንበት ሁኔታ የእያንዳንዱን ሰው የእያንዳንዱን ኢትዮጵያዊ ማለት ነው የህዝቡን በአጠቃላይ የአገዛዙን ባለስልጣኖች የአገዛዙን ህልውና ፈተና ውስጥ ያስገባ እና የስልጣንንና የሀብትን ክፍፍል ወደ ጎን አድርጎ ለህልውና ትንቅንቅ የተገባበት ጊዜ ነው። ይሄ ግብግብ ተጀምሯል አልተጀመረም ማለት አይቻልም እና ካላወቅንበት ካልተጠነቀቅን ቶሎ በእንጭጩ መፍትሄ ልናገኝለት ካልቻልን እየቀጠለ ከሄደ የኢትዮጵያ ሁኔታ የኢትዮጵያ ህልውና የኢትዮጵያ ህዝብ ህልውና የእያንዳንዳችንም ህልውና በጣም አስጊ ሁኔታ ላይ እየገባ ነው። ከዚህ ነው የኢትዮጵያ ህዝብ በሙሉ ባለስልጣን የሆኑትም ሁሉ ተርተው መፍትሄ ለማግኘት መሞከር አለባቸው የምለው።
መልካም ፕሮፌሰር መስፍን፣ ውይይቱ ስለሚያሳስቡ ጉዳዮች ሰዓቱ ከመርፈዱ በፊት አሁን ሊደረጉ የሚችሉ ተጨባጭ እርምጃዎች ቀድሜ ለህልውና የሚደረግ ትንቅንቅ ካላወቅንበት አደጋ የሚያስከትል ብለውታል። ያን ከወዲሁ ለመታደግ የሚያስችል ሁሉም ሊያደርጋቸው በሚችላቸው ጉዳዮች ላይ በየቤቱ እንዲነጋገር ነው የዚህ ፕሮግራም ዓላማ። ወደ አቶ ተማም ከመሻገሬ በፊት ከዚህ ቀደም ብዬ እንደጠቀስኩት በመግቢያው ውስጥን መመርመር የሚያስችሉ መሰል ሐሳቦችን ፈንጥቀዋል በስልጣን ላይ ያሉትን ኃይሎች ጨምሮ። ይሄ ለህልውና የሚደረገው ትንቅንቅ ጀምሯል ያሉት አደጋው እንዳለ ሆኖ የሚፈልገው ነገር ካልተደረገ የሚመጣው ጣጣ እንዳለ ሆኖ በግለሰቦች ደረጃ ሊደረጉ የሚችሉ ሐሳቦችን እስኪ መመልከትን ሞከረ በውይይቱ ላይ እንዳነሱት።
ግለሰቦች ለኔ ሁልጊዜም እንደምለው ጥላቻ ስሜት፣ የመናናቅ ስሜት፣ በመነጋገር አለመፈለግ፣ እነዚህን ሁሉ አስወግደን ይደርሳል ለሁሉም በደህና በሰላም በፍቅር ለመወያየት ለመወቃቀስ ይቻላል። አሁን ግን ከውስጣችን ያለውን በውስጣችን ያደገውን ጥላቻ ነቅለን ራሳችን መጽዳት ያለብን ይመስለኛል። ሁላችንም ከላይም ከታችም ይሄ ጽዳት ካልተደረገ ይሄ መንፈስ የፍቅር የመስማማት አብሮ ለመሄድ እጅ ለእጅ ተያይዞ ውሳኔ ካልተደረገ ውስጣችን ቆሽሾ ውስጣችን ተበላሽቶ አብረን መቀጠል በፍጹም አንችልም እና እያንዳንዱ ሰው የራሱን ውስጥ የራሱን ሁን ነፍሱን መመርመር አለበት፣ ማጽዳት አለበት።
ራሱን መመርመር አለበት፣ ማጽዳት አለበት ብለዋል ፕሮፌሰር መስፍን። በዚህ ሰዓት ፕሮግራማችንን የሚከታተሉ በዜጎች ድርሻ እንኳን ሊደረግ የሚችሉትን ነገሮች እንዲመለከቱ እድል እንደሚሰጥ ተስፋ እናደርጋለን። በኃይል ላይ ያሉት፣ በስልጣን ላይ ያሉት ለነኚህ እርምጃዎች ወሳኝ ሚና ሊጫወቱ የሚችሉት ምን ማድረግ አለባቸው የሚለውን በዝርዝር እንመለከታለን። አቶ ተማም ወደ እርሶ ልሻገር። ጠበቃና የህግ አማካሪ ኖት። ግጭቶች በታዩባቸው ጭምር የፖለቲካ ተዋናዮች ሆኑ በሀገሪቱ በህጋዊ መሰረት የሚደረጉ የፖለቲካ እንቅስቃሴዎች የሚሳተፉ ተወንጅለው በተከሰሱባቸው ወቅት ለረጅም ዓመታት በተከላካይ ጠበቃነት ቀርቦ ያውቃሉ። ዛሬም የዛ የፖለቲካ ትርምስ አልወጣምና ዛሬ የሚታየውን በተለይ ፖለቲካውና በፖለቲካ ውስጥ ተዋናይ የሆኑ ግለሰቦች ዛሬ ከሚገጥሟቸው ወይም በስር ላይ በመሆናቸው ሰዎች በቅዋም የሚነሱበት ሁኔታ ጨምሮ እስኪ ከህግም አንጻር ሊፈጠሩ ሊደረጉ ከሚችሉ አማራጮችም አንጻር እንዴት ይገመግሙታል?
አመሰግናለሁ። ያው እናንተ ያዘጋጃችሁ ያላችሁት የሀገር ጉዳይ የሚለው ፕሮግራም ጥሩ ርዕስ ያለው ጉዳይ ነው። በህግ ቋንቋ ተቋሚዎች ከዜጎች ላይ ሀገር የሚቀሙት እንግዲህ ያው የሀገር ጉዳይ የሁሉም ጉዳይ እንዳይሆን በማድረግ ነው። የተወሰኑ ምርቶች ብቻ ጉዳይ እንዲሆን በማድረግ ነው እና መሰረታዊ ጉዳዮች ሳይወሰኑ ወደ ሁለተኛ ጉዳይ እንድንገባ የሰው ሀሳብን ስሜትን ትኩረትም እዛ ላይ እንዲሆን ነው። እንግዲህ መሰረታዊ ጉዳይ የሚባሉ የሀገር ባለቤት ማይሆን፣ የጋራና የግል ጉዳይ ምንነት፣ የጋራ ጉዳዩን እንዴት መከናወን እንደሚገባን፣ የግል ጉዳዮቻችን እንዴት ጠብቀን ማሳደግ እንደሚገባን፣ በእነዚህ ላይ ማን ይወቅ የሚለው መሰረታዊ ጉዳይ ነው። በአንድ ሀገር ውስጥ ምን ማለት ነው? ሀገሩ ቋሚ ባለቤት ያስፈልገዋል። እንግዲህ በጽንሰ ሀሳብ ደረጃ እውነቱም ቋሚ የሆነው ህዝብ ነው። ስለዚህ ህዝቡ የሀገሩ ባለቤት በማድረግ ነው አንድ ነገር መጀመር ያለበት። በአንድ ሀገር ውስጥ ይህን በዛ መልኩ ባይጀመር እንኳን ወደዛ ነው ማደግ ያለበት። የህዝብ የሆነ ህገ መንግስት ኖሮ በዛ መሰረት የቆመ ስርዓት፣ በዛ መሰረት የቆመ ተቋም፣ በዛ መሰረት የቆመ መንግስት መኖር አለበት። ስለዚህ የኢትዮጵያ መሰረታዊ ነገር ከዛ የሚነሳ ነው። አሁን የህዝቡ እንግዲህ ህጋዊና ትክክለኛ የዲግሪ ጥያቄ የሚባለው ወደ እነዚህ የሚወስደው ነው። አሁን እናንተንም ፕሮግራም ወደ ነጻነት የሚወስድ ፕሮግራም አይነት አድርጌ ነው የሚወስደው። ምክንያቱም የአገር ጉዳይ የሁሉም ጉዳይ በሚሆንበት ጊዜ፣ ህዝቡ በአገሩ ሀብትና እድል ላይ ያለውን መብት በሚጠይቅበት ጊዜ፣ እነዚህ የማንኛውም ከጫፍ እስከ ጫፍ ያለው የህዝብ ጥቅም አንድ መሆኑን፣ ፍላጎቱም አንድ መሆኑን በዚህ ረገድ ማለት ነው የሀገሪቷ ጉዳይ ጋር አካፋይ ሆኖ ተወስዶ እንቅስቃሴ በሚጀመርበት መልኩ ነገሮች ተስተካክሎ እንዲሄዱ የመጠየቂያ ደወል ይመስለኛል። አሁን ያለው የህዝብ መነቃቃት የመብት ጥያቄውም ደግሞ እየተደረገ ያለው ኢትዮጵያን አሁን ከገባችበት ከተባለ እንግዲህ አሁን ገባችበት የሚባለውን ነገር እኔ በእርግጥ እንግዲህ እንደዛ ነው ብዬ ማለት አልችልም። ግን ህዝቡ መነቃቃት እያሳየ ነው። እነዚህ መነቃቃቱ የነገሮች መገለባበጥ የፈጠረው ነው ወይም ነገሮች ትክክለኛ ተገቢ ቦታቸው ባለመመለሳቸው ከመሀል ተቆርጦ በመጀመራቸው የመጣ ጉዳይ ስለሆነ ወደዛ በመመለስ ብቻ መፍትሄ ይመጣለት የሚችል ነው ብዬ ነው የማምነው።
መልካም፣ ዝርዝሮችን እንመለከታለን። የአገር ጉዳይ የሁሉም በሆነበት ይላሉ አቶ ተማም። የዚህ ፕሮግራምም መሰረታዊ ዓላማ የሁሉም የሆነች ሀገር የምትኖርበት ላይ የሐሳብ ልዩነት ያላቸውን ጭምር እንዲወያዩ እንዲነጋገሩ ወደ አንዳች ሁነኛ መላ የሚያመሩ ጎዳናዎች እንዲቀየሱ ነውና ከዚህ በቀጥታ ወደ አቶ ጌታነት ልንጠቅ። አቶ ጌታነት አሁን የምታካሂዱት ውይይት የሐሳብ ልዩነት ያላቸውን ወገኖች ሁሉ የጋበዛችሁበት መሆኑን ተረድተናል። የዚህ ንግግር ወይም የሐሳብ ልውውጥ ካደጋ እንዲያድን ነውና ምን ያህል ተስፋ ታደርጋላችሁ? የጋራ ሀገራችን የጋራ ቤታችን ናት፣ መጪው አደጋ መከላከል ምን ይችላል ከተነጋገርን ከተወያየን ነው የሚለው ስሜት ምን ያህል ተስፋ ሰጥቷችኋል?
አድማጮች በአገር ጉዳይ ልዩ ትብብር ከሶስቱ ምሁራችን ጋር የያዝነውን ወግ ጀምር አደረግን እንጂ አልቋጨንም። በቀጣዩ ሳምንት ቀናት ተከታዩን ይዘን እንመለሳለን። ለአሁኑ ግን እንግዶቻችንን ፕሮፌሰር መስፍን ወልደማርያምን፣ አቶ ጌታነ ባልቻንና አቶ ተማም አባ ቡልጉን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አሁን የአዲስ አበባ መስኮት
ሊከፈት ነው።
አቤት ንፋሱ ገፍትሮ ሊጥለን ነው። ስለ ንፋስ ነው ዛሬ ያለው።
ንፋስ ወደ ፈለገበት ሊወስድ ይችላልና የትኛው ንፋስ ነው? ስለምንድን ነው ከንጉሴ በስማል ሊኖርብን ነው?
ንፋስ አወዛውዞ ይጣልሽ ወደ እኔ ጥሩ ነገር ነው።
ልክ ዛሬ 8 ቀን ሆነው ወርሃ ታሳስም ከባተ የኔ መስኮት ተከፈተ። ልጆች ሆነን ገና ምኑንም ሳናውቀው የሰርግ ዘፈን መጫወት እንወድ ነበር። ወለቢ ወለቢ ነይማረቢ ወለቢ ወለቢ ነይማረቢ ለበኒ 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 ነፋሳ ወዛውዞ ይጣል እሽ ወደኒ ለበኒ ለበኒ ስለ ሰርግ ሳይሆን ዛሬ ወቅቱም አይደለምና ስለ ነፋስ ላጫውታችሁ ፈልጌ ነው ለበኒ 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 የዛሬ እንግዳይና በትዝታ የማስታውሰው ዳዊት ይባላል በቅጥር ስሙ ዳዊት ነፋስ ዳዊት ነፋስ አዲስ አበባ ስታዲየም ዙሪያ ይታወቃል የስፖርት ደጋፊዎች ሁሉ የሁሉም ቡድኖች ዳዊትን ያውቁታል ዳዊት ነፋስ ይሉታል እሱ ግን የቅዱስ ጊዮርጊስ ቡድን ደጋፊ ነው የቅዱስ ጊዮርጊስ ቡድንን አርማ ከራስ ጸጉሩ እስከ እግር ጥፍሩ ለብሶ ባርኔጣውን አድርጎ ኳስ ጨዋታ ባለባቸው ቀኖች ሁሉ የስታዲየሙን ዙሪያ ከጥርኝ ሆቴል ተነስቶ መልሶ ጥርኝ ሆቴል ድረስ እየተመላለሰ የስፖርት ደጋፊዎችን ያዝናናል ዞሮ ዞሮ ግን እሱ ዛው ጊዮርጊስ ቡድን ላይ ነው ያለው ደጋፊነቱ ዳዊት ይጫወታል ይናገራል እናሸንፋለን እንረታለን ድል አርገን እንገባለን የዘንድሮ ዋንጫ የኛ ነው ይሄናል ግብ እናገባለን አቤት ዳዊት ነፋስ ይናገራል ብዙ ይናገራል ደግነቱ ድምጹ ብዙ አይሰማም ደካማ ነው አንዳንድ ጊዜ ግን እንደ ቆጣ ሲል የጮህ እንደሆነ ትንሽ ይሰማል ዳዊት ነፋስ በእግሩ ወደ ላይ እየዘለለ አንዳንዴም እየደነሰ እየጨፈረ እስክስ እያለ በየግሮሰሪዎቹ በየሆቴሎቹ እየገባ ደጋፊዎቹን ሁሉ ከጨዋታ በፊት ያዝናና ነበርና በጣም ይታወቃል ዳዊት ነፋስ ዳዊት ነፋስን ያነሳሁት እሱ ምክንያት ሆነኝና ያሁን ያዝነው የመጸው ወቅት የነፋስ ባህሪ የሚሰለጥንበት በመሆኑ ዛሬ ስለ ነፋስ ላጫውታችሁ ፈልጌ ነው ዳዊትን ዳዊት ነፋስ ይያልኩ ያነሳውት ያሳዝናል ዳዊት ነፋስ ዛሬ በህይወት የለም ዛሬውን የስፖርታዊ ጨዋነት መጓደል ዳዊት ቢያይ ኖሮ ምን ይል ነበር ምን አይነት ዜማ ምን አይነት ጨዋታ ምን አይነት ንግግር ያፈልቅ ነበር ይያልኩ አስባለሁ እስቲ እንግዲህ ወደ ነፋስ መለስንበልና ለኢትዮጵያ ታሪኳ ነው መልኳ የተሰኘው መጽሐፍ ነፋስን በብዙ መልኩ ይዘረዝራዋል ለምሳሌ ሲልቢባ የሚባል ነፋስ አለ ሲልቢባ ማለት ልክስክስ ነፋስ ማለት ነው ከዛ አውሎ ነፋስ ነው ብዙዎቻችን የምናውቀው ይህ ደግሞ ጥቅል ነፋስ በመባል ይታወቃል የዩሪክ አሲድ ሰዎች ለነፋስም ሪህ አለው ባትሉ ለበሽታ መከሰት ብዙ ጊዜ ምክንያት የሆነ ሪህ የሚባል ነፋስም አለ በጣም የበረታውና ያየለው ነፋስ ደግሞ ጠሮ የሚባለው ነፋስ ነው ባህር የሚያናውጥ መርከብ የሚገለብጥ ነው ጠሮ ነፋስ የመረትና የማዓት ነፋስም አለ ለመሆኑ ነፋስ ለገበሬው ምንድን ነው
ጠቃሚነቱ ይበልጣል ይህንን ተገለበው ማበጠሪያችን ነው ግርድ ይባላል ግርዱና ገለባውም ደግሞ የሚለይበት ደረጃ ይደረሳል ገበሬ በአሁኑ ወቅት አይደለም ሰውም ማናገር ቀና ብሎ እንኳን ሰውም ለማያትም የሚቸግርበት ሰዓት ነው ያዝመራ ወቅት ነውና ንፋስ በጣም ጠቃሚ ነው ጉዳትም ቢኖረው እንደውሎ ንፋስ እየተመለመለ ቤትን ያነሳል ቆርቆሮ ይነቅላል አንዳንድ ነገሮችን ያጠፋል ገበሬው ጠቃሚነቱን የሚያመሰግነው ያንን ተቋቁሞ ነው ጥቅምት እላለሁ ጥቂት በህዳር እላለሁ ዳርዳር በታሳስ እስሩ ድረስ እያል እንዘምረዋለን ታሳስ ጥጋብ ነው እና ገበሬውም አረፍ ብሎ ተንፈስ ብሎ የሚጠጣበት የሚበራበት ወቅት ላይ ነው ይህን ይመስላል ሲሆን አሁን ገበሬው ዘንድሮ ንፋስ ይህን ያህልም አይደለም ብርዱም ትንሽ ጋብ ያለ ነው እንደ ድሮ ደብረሃን ሳይሆን አሁን መካከለኛ አየር ላይ ነው ያለው እና ቆንጆ ወር ነው ብለን እንገምታለን።
አስተያየቱን የሰጡን አቶ አርጋው ኃይለ መስቀል ናቸው። ሌላው ገበሬ ደግሞ የሸዋ መኮንን ስሻህ ነው።
ንፋስ የሚጠቅመን በታሳስ ነው። ከዛ ወዲህ የነፈሰው ንፋስ እህል ከጭጭብናል፣ ብርድ ይመታብናል፣ ብዙ አልፈቅደውም ለገበሬ ተፈላጊ አይደለም። ስለዚህ ታሳስ ጥር የካቲት የማምረሻ ሰዓት ስለሆነ ንፋስ በመጠኑ ተፈላጊ ነው የሚል ነው ማስቀምጠው። አጨዳ ወቅት አሁን በዛሬው ወቅት መብራት አለ። በመብራት ሰባትም ስምንትም ከዚያም በላይ ከአመታች እየሆንን እስከ ስምንት ሰዓት ድረስ አጨዳ ላይ ነው የምናድረው። አዎ
ለምን?
የአዝመራ ችኮላ ዝናብ እንዳይመጣ ከዝናብ ለማሸሽ ለመጠንቀቅ ተብሎ ነው ሰባት ነው የምናሄደው። ሰባት ይሰበሰባል፣ ግንሱ ይጎቻል፣ ግማሹ ይሄዳል። ይሄ ነው። ወደ ቤቱ ሲገባ ሆታ እየጨመረ እየተሸከመው ይሄዳል፣ ውድማ ያቀርባል። ይሄ ነው።
ይጎቻል ማለት
ይጎቻል። አንድ ላይ ማከማቸት ነው። አንድ ላይ ይቀመጣል። ዝናብ አይነካውም፣ ቢጥልም አይነካው።
አመሰግናለሁ አቶ የሸዋ መኮንን ሲሻህ፣ አቶ አርጋውንም ጨምሬ። በሉ እንግዲህ የዛሬ ፕሮግራም እዚህ ላይ ፈጽማለሁ። የዛሬ 15 ቀን እንገናኝ። ደህና ሁኑ።
አዲሱ ጥያቄ ለተጠየቅ ነው።
ጠይቅ።
የንባብ ፍጥነት እንዴት ነው?
የሀገር ጉዳይ እንደምንለምተው ያኛ ኔ ነመታወታለሁ። ከመጪው ያስታቀና ፕሮግራም ተደምጦ በአንተ ጋብዞ ቀጠሮ አልሰጠንም። ብዙ ጊዜ በቀረሙ
የለም የለም፣ ይበቃኛል።
በጣም ፈጣን
ከቅድሙ የንጉሴ ንፋስ ሁሉ የሚፈጥን ነው። ታዲያ አዲሱ የምናስተዋውቀው እንግዳችን ስለ ንባብ ፍጥነት አይደለም። የንባብ ፍጥነት እንኳን አሁን አንተ ባሳየህን ግልቢያ ሊደረግ የሚችለውን ያህል ያጻጻፍ ፍጥነቱ ያስገርማል። እናም እንድንነጋገር ያደርጋል።
ጥሩ። የንባብ ፍጥነት ብትል በጣም ፍጥነታቸው አስገራሚ የሆኑ አንባቢዎች አሁን ስመጥራት ባስፈልገኝም ከላይ እስከታች ገጽ እንዲህ አየት ታርገው ማንበብ ደግሞ ገለጥ ያደርጋሉ። ከላይ እስከታች አየት እንዲህ ፍጥነት ያላቸው አንባቢያን አሉ።
አዲሱ ሌላ ቦታ ይወስደንና ከእንግዳችን እንዳንነጥቅ ሰዓት እንዳንቀማ እንጂ ባጭሩ ያልከውን ማግሏት አንድ ሁለት ነገር ልበል። አንደኛ ይሄ የንባብ ፍጥነት እንደ ጥበብም ልክ አሁን አንተ እንደገለጽከው ፎቶግራፊክ የሆነ በአንድ ጊዜ አየት አድርጎ ብድግ የሚደረግበት አይነት አደራረግ ፈጣን ንባብ እንደ ትምህርትም ለብዙ ነገር ይረዳልና። ታዲያ ወደ ወጋችን ስንመለስ በንባብ እንኳን አንድ መጽሐፍ ይዘው ሰዎች ብዙ ጊዜ የሚቆዩት ይላል። ወዳጃችን ለመጽሐፉም ጊዜ የፈጀበት አይመስልም። ቁጥሩ ምናልባት ካላስ ደነገጠ
60 አመት አልሞላው።
በፍጹም አልሞላው።
የኔ ቅድሞ ንባብ ምን ውስጥ ተመደበ?
ይሄ ንባቡን የፍጥነቱን የምናሳምረውን ያህል ታዲያ ቀደም አንተ ለጨዋታ ያደረከው ስለሆነ ነው ብዙም ሳንል ያለፍ ነው። መረዳትም ይፈልጋል። ያነበብከውን ውስጥ ማስቀረትህንም ትፈልጋለህና ማንበብ ብቻ ሳይሆን ምን ያህል ተገነዘብ ነው ስላለ አንዳንድ ደጋግሞ የሚያነቡ ሰዎች ምክንያታዊ ናቸው። ጭምቅ ድቅቅ አድርገው የጥናት የሚመስል አይነት ንባብ ያነባሉ። ልብ ወለዱን ሲያነቡ ከታሪኩ ጋር ለመዋሃድ የሚሞክሩ ይመስለኛል። ቶሎ የሚገባውምና የሚይዝም አለ። ታዲያ የ17 መጽሐፍት ደራሲው እንግዳችን እንዴት አድርጎ እንደተጻፈለት ፍጥነቱ የድርሰት ጥራቱን አውቆ ደርሶበት ይሆን? ይህን ሁሉን እንነጋገራለን።
መልካም ነው። ጥሩ ነው።
የማየው ማሙ የበርካታ መጽሐፍ ደራሲ በቁጥርም በስምም ለመጥራት የምንቸገር ይመስለኛል። እንዲሁም በጋዜጠኝነት ሙያ ኢትዮጵያ ውስጥ አገልግለህ ነው ወዲህ ወደ ዩኒቨርሲቲ የመጣኸው። ዛሬ ምጥን ነገር ግን በተከታታይ የመጽሐፍት ይዘት ላይ የምንነጋገርበትን ወግ እንደው ለመንደርደሪያ እንዲሆነን ነው። ኑሮ በአሜሪካ በምክንያት ጎላ ብሎ የሚታይ መጽሐፍ ይመስለኛል። በርካታ ናቸው ስል ሶስትም አራትም ወይም ብዙ ከዛ ያላለፈ ሊመስል ይችላልና ለመሆኑ ምን ያህል መጽሐፍት ለንባብ አብቅተሃል? አለማየሁ
አመሰግናለሁ። አሉላ አሜሪካ በኖርኩባቸው 16 አመታት የሀገር ቤቱን ሳይጨምር 16 መጽሐፍትን አሳትሜያለሁ። በአማካይ በአመት አንድ ማለት ነው። እንግዲህ ደግሞ 2018 በአውሮፓውያኑ አቆጣጠር እያንኳኳ ስለሆነ እንዲሁ 17ኛው መጽሐፍ ጨርሼ የአርትኦቱን ስራ እየሰራው ነው። ስለዚህ መጽሐፍቱ 16 ናቸው ማለት ነው።
በመግቢያችን ከአዲሱ ጋራ እንደረደራለን። በኋላ ስለምትሰማው እንደምትሰማው አድርጌ ላስብ። ምናልባትም ለንባብም እንኳን ገነን ካደረግኩት ጊዜ በማይበቃበት ሁኔታ ውስጥ ነው ለመጽሐፍ የቻልክም ይመስለውና አመታቱ እየሞሩ ነው። 16 አመታት በአንድ አመት አንድ መጽሐፍ ማሳተም አለብኝ የሚል ቁርጥ ያለ አቋም ላይ ከመድረስህ ነው ወይስ የመጽሐፍቱ ሐሳቦች እየመሩህ ነው 16ቱ ጋር ያደረሱ?
ሁለቱም ነው አሉላ፣ ሁለቱም ነው። በመጀመሪያ የሚመጡት ሐሳቦች ናቸው። አንድ ምሳሌ ልስጥ። 2018 ላይ የማሳተመው መጽሐፍ ውስጥ እናንብብዬ የሰጠሁትን የሴሚናር ወረቀት ሰክስጌው ነበረ እና ከ350 እስከ 400 ገጽ መሄዱን ሳይ ይሄ እናንብብ እኮ ራሱን የቻለ ትልቅ ጻፍበት የሚገባ ጉዳይ ነው እና ነጥዬ ላውጣው ይገባል በያስም ተመልከት እንግዲህ አሁን 2018 የመጽሐፍ ቅድ በአመት አንድ መሆኑ ቀርቶ ወደ ሁለት ዘለለ ማለት ነው። ስለዚህ አሚማሩኝ አሳቦቹም ናቸው አንድ ሁለተኛ እኔ የሚያረኩት ውሳኔ ነው። አንድ ቀን ቁጭ ብዬ ተራ ሂሳብ ሰራው በአመቱ 365 ቀናት አሉ። በቀን አንድ ገጽ መጽሐፍ ብቻል አንድ ገጽ በአመት 365 ገጽ ያለው የዳጎሰ መጽሐፍ አሳተምኩ ማለት አይደለም ወይ ብዬ አሰላው። ከዛ ነው ተነስቼ ለራሴ ቃል የገባሁትና በርግጥ በየቀኑ መጽሐፍ ላትችል ትችላለ በተለያየ ምክንያት ግን ስትመጣ ማካካስ ነው። እንደዛ ያደረኩ በመሄዴ ነው ይሄንን አካሄድ መጠበቅ የቻልኩትና ቁጥሮቹም አንገት ላንገት የተያዙት።
መልካም አለማየሁ፣ ገፋት ድርጎ የሚጠየቁ ሁኔታዎችን ያለው አሁን ባነሳቸው ጉዳዮችም ብቻ ቀደም ብዬ እንዳስተዋወቅኩት ይሄ መንደርደሪያ ወግ ነውና ደግ ደጉን ቀለል ቀለል ያለውን ላንሳ። 16 መጽሐፍ ለመጽሐፍና ወደ 17ኛው ለመሄድ የተንደረደርክበትን ለራስህ የሚያስቀምጥከውን መመሪያን በለው እንዳቋም ቁርጥ አድርገህ የወሰድከውን ሐሳብ ነግረህናል። በቀን ውስጥ አንድ መጽሐፍ ምናልባትም ቀላል ሊመስል ይችላል በዛች መንገድ ብቻ ሲታይ፣ ነገር ግን የቤተሰብ ህይወት አለ፣ የአሜሪካን ሀገር ህይወት በራሱ ለመኖር በሚደረጉ ግብግቦች ብቻ አዳጋጅነቱ ብዙ የሚነገርለት ነውና በዚህ ደረጃ ምን ያህል ቁጥር ባለው የጽሁፍ ስራ መጠመድ እንዴት ቻልክ? ቤተሰባዊ ህይወት ልጆች ቤተሰብ አለ ሆይ እግረ መንገድህን ትነግረናለህ። በአንድ መድረክ ተገኝቺ የቤተሰቦችህን አስተዋጽኦም ስትገልጽ ያደመጥኩበት አጋጣሚ አለና አያይዘህ እሱንም ንገረን። አሁንም እንዴት ይቻላል ይያልኩህ ነው።
መልካም ነው እንግዲህ ተችሎ ያየሁት በሁለት ምክንያቶች ይመስለኛል። ግን አስቀድሜ ይሄን ያልከውን ነገር ትንሽ ልንካው። እንደማንኛውም የቤተሰብ አስተዳዳሪ የሁለት ልጆች አባት እና ባለትዳር ነኝ። አቅርቦት ይመለከተኛል። ስለዚህ በሳምንት 40 ሰዓቶች እሰራለሁ። ሙሉ ጊዜ ነው የሚሉት እዚህ ሀገር እሱ። እንደገና አማራለሁ። እርግጥ ለትምህርቴ በአካል ወደ ክፍል መሄድ የለብኝም። ሁሉ በድረገጽ ነው። ተማሪ ነኝ።
ምንድን ነው የምታጠናው?
አሁን እያጠናው ያለሁት አጠቃላይ እውቀት ወይም ኢንተርዲሲፕሊናሪ ስታዲስ የሚሉት ነው እና በሚቀጥለው አመት መጀመሪያ የመጀመሪያ ዲግሪን አገኛለሁ። ከዛ በኋላ ወደ ሁለተኛው ዲግሪ ስሄድ ግን በአገልግሎትና በአመራር ጉዳይ ላይ የሚቀጥለውን ዲግሪ ለመስራት እያሰብኩ ነው፣ ግን ገና አልወሰንኩ እና እነዚህን ሁሉ ተሸክሜ ነው በተረፉ ሰዓቶች የምጽፈው። ከጓደኞቼ ጋር አንዳንዴ የቀኑ 24 ሰዓት አልበቃ ካለ ከሚቀጥለው ቀን ተበደረ ይያልኩ ቀልጃለሁ። አካሄዴ እንደዛ ነው እና አንዴ ተቻለ ላልከኝ ግን ዋና ምክንያቶች ብዬ እምላቸው ሁለት ናቸው። አንዱ መጽሐፍ ላንተ ምንድን ነው? ለአንዳንዶች መጽሐፍ መዝናኛ ነው። ለአንዳንዶች መጽሐፍ ጊዜ ማሳለፊያ ነው። ለአንዳንዶች መጽሐፍ ደግሞ ምን ልስራ ብለው ስራ ሲፈቱ የሚያደርጉት ነገር ነው። ለኔ ግን መጽሐፍ ጥሪ ነው። የህይወት ጥሪ ስለተሰጠኝ መጽሐፍ አለብኝ። ይሄ እንደ መልህቅ የያዘኝ ነገር ነው፣ ይሰመርበት ይገባል። ሁለተኛው ካልኩ ነገሮች አንጻር ማይካደው ረድኤተ እግዚአብሔር ነው። የእግዚአብሔር እጅ ባንተ ላይ ከሌለ እንደዚህ በብዙ መስኮች ውጤታማ ልትሆን አትችልም። ማለት ሙሉ ጊዜ ሰርተህ ቤተሰብ አስተዳድረህ ትምህርትን ተከታትለህ እንደገና በደራሲነት ልትታወቅ አትችልም። ስለዚህ ሁለተኛውና የማይታለፈው ሚስጥር ረድኤተ እግዚአብሔር ነው ብዬ ነው የማስበው።
ግሩም ነው አለማየሁ። የመጽሐፍትህን ገጾች ገለጥ ገለጥ እያደረግን መነጋገር ይጠይቃል። የብዛታቸውን ያህል ይዘቱንም መፈተሽ ይጠይቃል። አድማጮች በዚህ ሰዓት ምናልባትም እንድንጠይቀው እንድንመረምር እንድናነሳ የሚያደርጉት ጉዳይ ይመስለኛል። ለማስተዋወቂያ ያህል ነው የጀመርነውና ትውውቁን እስኪ በርዕሶችም እንግፋ። የተንኳኳብህ ይመስለኛል። ጊዜ ልስጥህ? እስኪ በርዕስም ገፋ እናድርግ። የመጽሐፎችን አንተም ራስህ ለመዘንጋት የምትቃረም መሆኑን ከቃለ ምልልሳችን በፊት ገልጸህልኛል። 16 መጽሐፍት ናቸውና እስኪ ዋናዋን የሚመጡልህ ዋና ማለት ያስቸግራል። 16 መጽሐፍት ያንተ ድርሰቶች ናቸውና በርዕስ ደረጃ እንኳን አስተዋውቀን።
እሺ፣ ርዕሳቸውን ልናገር። ማስታወሻዬን አውጥቼ ይዣለሁ። ብዙ ቦታ በቃሌ ልናገር ሞክሬ ሁለቱን ወይም ሶስቱን እየረሳሁ አንዳቸው እንዳላስቀይም መጠንቀቅ ጀምሬያለሁ።
መጽሐፎችን እንዳታስቀይም ነው የምትለኝ?
አዎ መጽሐፎቼ ብዙ ባለመነሳት ቅያሜ እንዳመጣ ከአንድ እስከ 16 ብጠራቸው አንድ የማዕበል መንገደኞች ሁለት የብርታቱ ሚስጥር 3 እና 4 የዘመኑ ሰውና ለተሰጠኝ እድሜ ሁለቱም የግጥም ስብስቦች ናቸው 5 ቅድስናን መፈለግ 6 እነማን ነበሩ 7 ያነሳው ኑሮ በአሜሪካ 8 የህይወቴ ፈርጦች ወይም ክፍል 1 የህይወቴ ታሪክ ነው 10 ይቅርበሉኝ 11 ምን ልታዘዝና ሌሎች 7 አጫጭር ታሪኮች 12 የገበታ ወጎች 13 ታላቁ ሩጫ 14 ልጆች የእግዚአብሔር ስጦታዎች 15 የብዕርት ሩፋት የማህበራዊ መገናኛ ብዙሃን ጽሑፎች ስብስብ ነው 16 የንስር መንገድ እና ሌሎችም አጫጭር ታሪኮች የሚሉ ናቸው።
ገርም ነው 13 ላይ ይመስለኛል ታላቁ ሩጫ ብልሃል ቶሎ ፈጥኖ ሰው የሚከሰትለት በአዲስ አበባ በየጊዜው የሚደረገው ታላቁ ሩጫ ነው። ምናልባት ከዛ በተለየ ጭብጥ ላይ ያተኮረ ሊሆን ይችላል። አንዳንድ ስራዎች መንፈሳዊ ይዘት ያላቸው እምነት ወይም ሃይማኖት ቀመስ ክርስትና እምነትን ቀመስ የሆኑ መጽሐፍት ይመስሉኛል። ያነበብኩት የመፈተሽ እድል አይገጠመኝ የተወሰኑትን ብቻ ነውና እስኪ ሁለቱን ጥያቄዎች መልስልኝ። ዘጠነኛም ተዘሎ ከሆነ አስታውሰን የተዘለለ መስሎት ሰምቶኛል።
ሁለቱን አገጣጥማለሁ ብዬ ነው አንዱን የዘለልኩ። በመሃል አንድ ጻፍለት የሚል መጻሕፍት አለኝ። መጻሕፍት የሚለውን ቃል ራሴ ነኝ የፈጠርኩት።
ምን ማለት ነው?
ያ ደግሞ መጻሕፍት የእንግሊዘኛውን ቡካዚን የተረጎምኩበት ነው። አንድ ጊዜ የወረቀት እጥረት እና የህትመት ውድነት በነበረ ጊዜ ትራይ ቡካዚን የሚል አንድ ጽሑፍ አንብቤ ነበር። ቡካዚን ማለት ቡክ ኤን ማጋዚን መጽሐፍና መጽሔትን ባንድ ላይ ማለት ነው። እና በአማርኛ ምን ብዬ ልፍታው ብዬ መጻሕፍት መጽሐፍና መጽሔት የሚል ቃል ፈጥሬለታለሁ። እና በሚሄድባቸው ክፍለ ግዛቶች ሁሉ የስነ ጽሑፍ ስልጠና ስሰጥ ሰዎች ሲጨርሱ የምስክር ወረቀት እንደሚሰጣቸው ሁሉ እኔ ያችን ነው ለሰዎች በስጦታ ማድላቸው እና ጻፉ እያልኩ የማበረታታበት ነው። እና የተዘለለው እሱ ነው። ወደ ታላቁ ሩጫ ስመለስ እንዳልከው አጻጻፌ በሁለት አይነተኛ መደቦች ይከፈላል። ለጠቅላላ ዕውቀት የሚጠቅሙ እና ለነፍስ ዕውቀት የሚበጁ ብዬ ለሁለት ከፍላቸዋል። እና እንደ ተረጠርከውም ታላቁ ሩጫ ስለ ሀገራችን የሩጫ ታሪክ ስለ ታላቅነታችን የሚያወራ ሳይሆን ምንም እንኳን ያንን በመሳሌነት ቢጠቀምም የሚያወራው ስለ ህይወት ሩጫ ነው። ሁሉም ሰው ይሮጣል። አንድ ቀን ይጨርሳል። የሚጨርስበት ቀን አለው እና ያንን ሩጫ እንዴት ነው በድል መጨረስ የምንችለው ብዬ ሰዎች ያላዩትን ሌላ አንግል ነው ማሳየው በዚህ መጽሐፍ። እና የሚገርመው ግን ምድራዊውም ይሁን ሰማያዊው ሩጫ በጣም ተመሳሳይነት አላቸው። በነገራችን ላይ ምድራዊው ከሰማያዊው ይኮርጃል እንጂ ሰማያዊው ከምድራዊው አይቀዳም። ስለዚህ ብዙዎቹ መርሆች ከዛ የተወሰዱ ናቸው። ለምሳሌ አንዱን ባነሳ መለማመድ እና መመዝገብ የሚሉ ነገሮች አሉ። ያ ይገላበጣል። በመድራዊው ሩጫ አስቀድመህ ትለማመዳለህ፣ ሚኒማውን ታሟላለህ፣ ከዛ ሄደህ ለውድድሩ ትመዘገባለህ። ሰማያዊ ከሆነ ግን አስቀድመህ ተመዝግበህ ነው ወደ ልምምድ የምትገባው። እንዲህ አይነት ብዙ ያልታዩ ሚስጥሮችን ተነትንበታሉ። ቁጥር አንድ ላይም ያነሳውትን የማዕበል መንገደኞች እንዲሁ እንደምሳሌ ብንወስደው ብዙ አድማጮችህ የማዕበል ዋናተኞች ከሚባለው ተከታታይ ድራማ ጋር ዝምድና እንዳላቸው አስባለሁ። እኔ ደግሞ ማዕበል ላይ ከሚዋኙ ይልቅ ሰዎችን ማዕበል ላይ መንገደኛ አድርጌ ነው የሳልኳቸው። እና ከግራ ከቀኝ የሚያንገላታን ሚዛን የሚያስተን ሲመቸውም አንገዳግዶ የሚጥለን ማዕበል ሁሌ አብሮን እንደሚኖር ነው ይሄ መጽሐፍ የሚናገረው። ግን ተነስቶ መቀጠል የሚባል አማራጭም እንዳለ ያመለክታል።
መልካም።
ይሄ ነው እንግዲህ ከሞላ ጎደል።
አለማየሁ፣ የመንደርደሪያ ወጋችንን እንቋጫለን። ከመጽሐፍት ገጾች ገለጥ ገለጥ አድርገን በመጽሐፍት ይዘትና በድርሰት እንዲሁም ንባብ ዙሪያ ለሚኖሩን ተከታታይ ወጋችን የመንደርደሪያ ያህል ነው። ለአሁኑ ለጊዜ አመሰግናለሁ። መልሼ እንደማገኝ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ።
እኔም ስለተሰጠኝ እድል አመሰግናለሁ። ደግመን እስክንገናኝ እንግዲህ አድማጮች ቢያንስ ወደ ፌስቡክ ገጽ እየሄዱ አንዳንድ አጫጭር ጽሑፎችን እያነበቡ እንደሚጠብቁን ተስፋለኝ። አመሰግናለሁ።
ተሳታፊ ስንል አድማጮችን በመንጋብዝበትና በመናበረታታበት ፕሮግራማችን
የገጠመን አንድ ድንገትን በለው ብቻ የግድ መንሳት ያለበት ጉዳይ በመሆኑ አንዳንድ እንላለን።
በመሰረቱ የአገር ጉዳይ የሁሉም ነው።
ይህ አባባል ታዲያ ለአገር ጉዳይ ለፕሮግራሙም ጭምር ይሰራል።
በመሆኑም እነዚህ ድምጾች ለምን ተሰሙ የሚል አይነት አስተሳሰብ ለጋራ ችግሮች አግባብ መፍትሄ ለመፈለግ የመነጋገርን ጥበብ ሁነኛ ሚና ያላገናዘበ ከመሆኑ በላይ
ጨርሶ በፕሮግራሞቻችንም ተቀባይነት የሌለው ጭምር ነው።
አስተያየት ሰጪው አስተያየታቸው በሳምንቱ ቀናት ፕሮግራሞቻችን ተደምጧል።
የመንግስት ባለስልጣን ተጋብዘው ቀጥሮ ሰጥተው ሳይችሉ የቀርቡበትን በቀደመው 3 የተለያዩ ተቃዋሚ የፖለቲካ ድርጅት ተጠሪዎች የተሳተፉበትን ውይይት ነው ያነሱት።
3ቱ ተቃዋሚዎች ለምን ቀረቡ ሲሉ የተቃወሙት
ለመዋያት ቃል ከሰጡን በኋላ ሳይሳተፉ የቀሩትን የመንግስት ባለስልጣን አጋጣሚ በጊዜው አስተዋውቀናል።
ከሁሉም የሚገርመው ይሄ አስተያየት የኢትዮጵያ ህዝብ የሚቀበለው አይደለም የሚለው አነጋገር
እንደዛ ያለ ድምዳሜ መስጠታቸው አንድ ነገር ነው። እናልባትም ለአድማጮች በመናቀርብበት ጊዜ ብዙ ጊዜ እንነግራለን በቀረቡ መተቸትም አስተያየት መስጠት ባለበት ፕሮግራም ላይ የበኩላችሁን በሉ ብለን እናበረታታለን። ነገር ግን አንድም መሰረቱን የሳተ ከሆነ ሁለትም የግል ድምዳሜው ከተባለው ነገር ያለፈም ሲሆን እኛም ራሳችን ኃላፊነት አለብን። ባለፈው አስደምጠናል። አሁን ደግሞ ለመነጋገሪያ እንዲሆን ስንል ደግመናል። አድማጮች ያን መሰረት እንዲረዱ ያስፈልጋል።
ሁለት ነገር እኮ ነው። አንደኛ ነገር ማንም ሰው እንደፈለገው አስተያየት ሰጥ ይችላል። ግን ያ አስተያየቱ እሱ ካልተስማማው የኢትዮጵያ ህዝብም አይስማማውም ብሎ መደምደም ማን ነው አንድ ሰው ዝግጁ ብሎ የኢትዮጵያ ህዝብ ይሄን አይፈልግም?
ውክልና የኢትዮጵያ ህዝብ ውክልና ሊኖርንም አይችልም ማናችንም።
እና ትንሽ እዛ መታረም አለበት። በተረፈ አድማጫችን አስተያየት
እናስተናግዳለን። ለነገሩ እኛ አድማጫችን በተደጋጋሚ አስተያየት ይሰጣሉ። በኢትዮጵያ ጉዳይ ላይ በተደረጉ ውይይቶች ላይ በንቃት የሚሳተፉ ናቸው። ሲከታተሉ እንደ እንግዳም አይደሉና አድማጮች ያዘጋጃል ያውቋቸዋል። በተጨማሪ ደውለውልን የመስላቸውን ነገር ከሰጡት አስተያየት በተጨማሪ ይነግሩናል። እዚህ ጋር መታየት ያለበት ጎልቶ መውጣት ያለበት አንድ ነገር አጽንኦት እንሰጠው ግን አንደኛ ሁሉም በኢትዮጵያ ጉዳይ ተዋናይ የሆኑ ወገኖች ድርሻ እንዳላቸው ከመረዳት ይጀምራል። የአገር ጉዳይ ውጥኑም የሆነውና የቀረቡ ሐሳቦች ላይ ነቅሶ ይሄ ልክ ነው ይሄ ልክ አይደለም ክፍት ነው ለዛም ነው የቀረበው። አላማው ደግሞ ወደፊት የሚያራምዱ ነገሮችን መፈለግ ነውና አድሞ በተለመደው መንገድ የሚሄድ ዝንባሌ እንደማይረዳ እንዲመለከቱ እንፈልጋለን።
ሰጮ ደግሞ የመንግስት ተቃዋሚ ብቻ ለምን ቀረቡ ብለው ላሉት ነገር በአጋጣሚ የመንግስትን ባለስልጣን እስከመጨረሻ ደቂቃ ስንጋብዝታ እሺ ብለው ስንጠብቅ በአጋጣሚ ሳመቻቸው ቀረ አልቀረቡ ይሄን እንኳን ተቀሰሉልኝ።
ተቃዋሚ ድርጅቶቹ ራሳቸው የተለያዩ ናቸው የራሳቸው ጠባይ ያላቸው ናቸው። በኢትዮጵያ ጉዳይ ግን ተዋናዮች ናቸውና እንደየፊናቸው መሳተፍ ነበረባቸው። ምናልባት ለአድማጮች አዲሱ ማስተዋወሻ መስጠት ያለብን ሌላው ነገር የሀገር ጉዳይ ተሰሚነት ያላቸው ግለሰቦችን ነበር አመት ተኩል ያደረግነው። አሁን የፖለቲካ ድርጅቶች ተጠሪዎችም የነሱንም አዎንታዊ ድርሻ መጫወት በሚችሉበት እናሳተፍ በሚል ነው የተደረገውና ይህን ሐልካልን
ይቀጥሩ። የሀገር ጉዳይ የዜጎች በሙሉ ጉዳይ ነው። ባቀረብናቸው ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሐሳባችሁን ልታደርሱን የፈቀዳችሁ
እናም ድምጻችሁን መልሰን እናሰማ ዘንድ ለተሳትፎ ተጋብዛችኋል።
ለራዲዮ መጽሔት ስትሉ አሁን ተክታችሁ ጻፉልን ደውሉልን።
የስልክ ቁጥራችንን እናስታውስ 202-205-9942 የውስጥ መስመር 14
ኢሜይል ሆን አት voenews.com ብላችሁ ትጽፋላችሁ።
ደብዳቤ ለአሜሪካ ድምጽ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች
330 ኢንዲፔንደንስ አቨኒው SW ሳውዝ ዌስት ማለት ነው ዋሽንግተን ዲሲ 20237 ላኩልን።
አሁን በርግጥ ወደ ማጠናቀቁ ልናቀና ነው።
ከጀመርነው ከዚህ ስልት ጋር እንተዋቸዋለን። የአሜሪካ ድምጽ ራዲዮ አማርኛው አገልግሎት ዘወትር በየሉት ከምሽት 3 ከ4 ሰዓት በ19 እና በ22 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽት 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ፕሮግራም አቀናባሪያችን ንጉሱ ታምሬ ጋራ የራዲዮ ሙዚቃ አዘጋጅና አቅራቢዎች
አሉላ ከበደና
አዲሱ አበበ በዚሁ እንሰናበታለን።
ሰላም
ለእናንተ።